ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል።
የምስጋና ቃላት ስለነሰ
አዎ፣ ሴት ነኝ። እስላምም ሁን ክርስቲያን፣ ታዛዥም ሁን ባለስልጣን፣ ሳድቃንም ሁን ኃጢአተኛ፣ የጦር መሪ ፈራጅ ዳኛ፣ ምሁርም ሁን ተመራማሪ፣ አራሽ ገበሬ የፋብሪካ ሰሪ፣ ንጉስም ሁን ፕሬዚዳንት የአገር መሪ፣ መንገድ ጠራጊ ሁን ወርቅ አንጣሪ፣ የነጻነት ታጋይ የመብት ተከራካሪ። አዎ እኔ ነኝ ሴቲቱ፣ ቀጥ ብለህ እንድትሄድ የፈጠርኩልህ የጀርባህን አከርካሪ። አዎ እኔ ነኝ አረገሽ ስባል ከደስታ በስተቀር ለደቂቃ ያላዘንኩ፣ ሞቅ ካለው ጓዳ ለዘጠኝ ወር የተሸከምኩ። ወደዚህ ዓለም ብቅ ስትል የመጀመሪያ ልቅሶውን በሰቀቀን የተካፈልኩ። አዎ እኔ ነኝ ሴቲት፣ የዚች ዓለም ቅመም የሁሉም መድኃኒት፣ የአልበርት አይንስታይን ሊዮናርዶ ዳቪንቺ አውሮፕላኑን የፈጠሩ ሁለት ወንድማማች፣ የሼክስፒርና የሎረት ጸጋዬ ዕውቁ ባለቅኔ፣ ያንን ሐማቹማ ኃይሉ ጎመራውን የፈጠርኩኝ እኔ። አዎ እኔ ነኝ ሴቲት፣ ፍርሃት ያልወጠረኝ የነጻነት ታጋይ፣ የህዝቡ ወታደር፣ ጥላ መከለያ፣ ዋልታና ማገር። እኔ ለመሆኔ የሰው ዘሮች እናት፣ አትሻም ምርምር አትፈልግም ጥናት። አዎ እኔ ነኝ ሴቲት፣ ወላጅ የነ አበራሽ የነ ትርሲት፣ የጸጋዬ ደብተራው፣ የጋይም የገለብ ደፍላ፣ የማርቲን ሉተር ኪንግ፣ የማልከም ኤክስ፣ የማንዴላ፣ የምርሳው ካሳ፣ የሚኒሊክ እናም የጣይቱ፣ የበላይ ዘለቀ፣ የባቻባ ነፍሶ ወላጅ ነኝ ሴቲቱ። ስንት ጀብዱ ሰርተው ስማቸው ያልተነሳ፣ በቅኝ ጊዜዎች ላይ ያኖሩ ጠባሳ፣ ባለታሪኮቹ የኢትዮጵያ አርበኞች፣ ካላወቅ ተረዳ ናቸው የኔ ልጆች። እናም አታውቅም እንዳው ልንገር፣ የመተንፈሻ ሳምባ የደም ስር፣ የነጻነት ምልክት የክብር። አዎ እኔ ነኝ ሴቲት፣ አገር ስለዚህም ክብር ይኖር። አዎ ሴት ነኝ።
በቅድሚያ ኢትዮጵያውያን ሴቶችን እንኳን ለዓለም አቀፍ የሴቶች ቀን አደረሳችሁ እንላለን። ይህንንም ስንል ሴቶች ለመብታቸውና ለእኩልነት የሚያደርጉት ትግል ጎልብቶ በጾታቸው የሚደርስባቸውን በደልና ጭቆና እስከ መጨረሻው እንዲገታ በመመኘት ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ የካቲት 29 ቀን 2011 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዓለም አቀፍ የሴቶች ቀን በመላው ዓለም በዛሬው ቀን ተከብሮ ውሏል። ይህንኑ በሚመለከት የቀረበውን መግለጫ አሰምተን በየሳምንቱ አርብ የሚቀርበውን ከአድማጮች የደረሱንን ደብዳቤ የምናስተናግድበት የደብዳቤዎች አምድ ፕሮግራማችን ይከተላል። በዚህም ክፍል አንድ ፕሮግራማችን ይተናቀቃል። በቅድሚያ ዜና። በኦህዴድ አነሳሽነት የጋራ መኖሪያ ቤት የጣ ስነ ስርዓትን በመቃወም ሐሙስ የተጀመሩ ሰልፎች አርብን በተለያዩ ከተሞች ሲደረጉ መዋላቸው ታውቋል። የኦሮሚያ ክልላዊ አስተዳደር ባስተላለፈው መግለጫ በአዲስ አበባና በኦሮሚያ መካከል ያለው የአስተዳደር የወሰን ጉዳይ እልባት ሳይሰጠው የጋራ መኖሪያ ቤቶች በእጣ መተላለፋቸው ተገቢ አይደለም ብሏል። በለማ መገርሳም የሚመራው የክልሉ አስተዳደር የኦሮሚያ ክልል ጥያቄ እያነሳባቸው ባሉና የክልሉን ወሰን አልፎ የተገነቡ የጋራ መኖሪያ ቤቶች በእጣ ለተጠቃሚዎች የማስተላለፍ ሂደት እንዳይተገበርም አቋም መያዙን ገልጿል። ኦነግ ባወጣው መግለጫ አዲስ አበባ ከተማ አስተዳደር ከወሰኑ ውጪ የተገነቡ የጋራ መኖሪያ ቤቶችን ያከፋፈለበት ድርጊት ኦሮሚያና ኦሮሞ ያላቸውን ህገ መንግስታዊ የባለቤትነት መብት የጣሰ ነው በማለት ገልጿል። የአማራ ክልል ምክር ቤት መደበኛ ስብሰባ የገዱ አንዳርጋቸው የሥራ መልቀቂያ ጥያቄ ተቀብሎ በመጥኩ ዶክተር አምባቸው መኮንን የአማራ አስተዳደር ፕሬዝዳንት በማድረግ የመረጠ መሆኑ ተነግሯል። የገዱ አንዳርጋቸው የሥራ መልቀቂያ ጥያቄ ምክንያቱ ምን እንደሆነ ባይታወቅም ጥያቄው ያለ ተጨማሪ ውይይት ተቀባይነት ማግኘቱና ተኪውም ወዲያውኑ መመረጡ ቀደም ብሎ የተመከረበት መሆኑን ያሳያል በማለት አንዳንድ ወገኖች አስተያየታቸውን ይሰጣሉ። በተያያዘ ዜና በጎንደርና በትግራይ ወሰን አካባቢ የትግራይ ክልላዊ አስተዳደር የሚያደርገውን ወታደራዊ ክምችትና ዝግጅት በመኮነን ክልሉ ከጠባጫሪ ድርጊቱ እንዲቆጠብ የሚያሳስብ መግለጫ የተሰጠ መሆኑን የሚታወስ ሲሆን የትግራይ ክልል አስተዳደር በሰጠው ምላሽ የአማራው ክልል ምክር ቤት በጸጥታ ጉዳዮችና በትግራይ ክልል አስተዳደርና ህዝብ ላይ አስተላልፎታል የተባለው ውሳኔ ለአማራም ሆነ ለትግራይ ህዝብ ስለማይበጅ ጉዳዩን ዳግም ሊያጤነው ይገባል ብሏል። በሌላ በኩል ከዳንሻ ከተማ ተፈናቅለው በሶሮቃ ከተማና በአዋሳኝ የገጠር ከተሞች የተጠለሉ ዜጎች የሚኖሩት በከፍተኛ ችግር ውስጥ መሆኑን በመግለጽ አስተዳደሩ እርዳታ እንዲያደርግላቸው ጠይቀዋል። ሐሙስ በአዋሳ ከተማ የደቡብ ገዥ ፓርቲ ደሂደን ካዘጋጀው ስብሰባ ላይ የሲዳማ ብሔረሰብ ተወላጆች የሆኑ ግለሰቦች ስብሰባውን ረግጠው መውጣታቸው ታውቋል። ለሰቦቹ ስብሰባውን ረግጠው የወጡት ፓርቲው ለመወያያ ያቀረበው ሰነድ የሲዳማን የክልልነት ጥያቄ የሚጻረር ሆኖ ስላገኙት እንደሆነ ተገልጿል። ተቋርጦ የነበረው ክልል አቀፍ ጉባኤ አርብ እንዲቀጥል ሙከራ የተደረገ ቢሆንም ከመሰብሰቢያ አዳራሹ ፊት ለፊት ተቃውሞ ባሰሙ የሲዳማ ብሔር ወጣቶች ተቃውሞ ሊቋረጥ ችሏል። ወጣቶቹ የደቡብ ክልል ሰንደቅ ዓላማን የቀደዱ ሲሆን የጉባኤው ተሳታፊ በሆነው የወላይታ ዞን ባህልና ቱሪዝም መምሪያ ኃላፊ ላይ አካላዊ ጥቃት መፈጸማቸውም ታውቋል። በባህር ዳር ከተማ በቀበሌ 05 ከሌሊቱ 7 ሰዓት ተኩል አካባቢ የተነሳው የእሳት ቃጠሎ በመቶ የሚቆጠሩ ቤቶች የወደሙ መሆናቸው ታውቋል። በቃጠሎ በርካታ የንግድ ቤቶች፣ የወርቅ ቤቶችና አገልግሎት መስጫ ተቋማት የተቃጠሉ ሲሆን ቤትና ንብረት የወደመባቸው ሰዎች ጊዜያዊ መጠለያ እየተሰራላቸው መሆኑ ተነግሯል። ቤቶቹ የተያያዙና በቀላሉ በእሳት ሊቃጠሉ በሚችሉ የቤት መስሪያ ቁሳቁሶች የተገነቡ በመሆናቸው ከፍተኛ ጉዳት ሊደርስ ይችላል ተብሏል። የኢትዮጵያ ንግድ ባንክ ባልተመለሱ ብድሮች ቀውስ ውስጥ የሚገኝ መሆኑ ታወቀ። የኢትዮጵያ ንግድ ባንክ እንደ ሌሎች ባንኮች ያልተመለሰ ብድር መጠን ሪፖርት ባያደርግም ለሌሎች መንግስታዊና የግል ተቋሞች ያበድረው ያልተመለሰበት ገንዘብ መጠንን ሲገመግም ጤነኛነቱን አያሳይም ተብሏል። የኢትዮጵያ ኤሌክትሪክ ኃይል ካለበት 300 ቢሊዮን ብድር ውስጥ 200 ቢሊዮን የሚሆነውን ከኢትዮጵያ ንግድ ባንክ ተበደረ ሲሆን እስካሁን ብድሩን ያለ መክፈሉ የተረጋገጠ ሲሆን የኢትዮጵያ ኤሌክትሪክ ኃይል ተቋም የአባይን ግድብ ጨምሮ ሌሎች ፕሮጀክቶችን ሊያጠናቅቅ ባለመቻሉ እስካሁን ብድር መክፈል አልጀመረም ተብሏል። የኢትዮጵያ ንግድ ባንክ በ2008 ዓ.ም ለሜቴክ ያበደረው 8 ቢሊዮን ብርና ለሌሎች የመንግስት የልማት ስራዎች ያበደረው ገንዘብ እስካሁን ያልተመለሰ መሆኑን መረጃዎች ይገልጻሉ። የባንኩ የስድስት ወር ዘገባ እንደሚያመለክተው ከነዚህ ድርጅቶች መመለስ የነበረበት 31 ቢሊዮን ብር ሲሆን የተመለሰው 22 ቢሊዮን ብቻ ነው ተብሏል። አድማጮቻችን ለዛሬ ያጠናቀቅነው ዜና በዚሁ ይጠናቀቃል። Thank you. የካቲት 29 ዓለም አቀፍ የሴቶች ቀን የሴቶች ቀን በዓለም አቀፍ ደረጃ ሲከበርና ሴቶች መብታቸውን በተመለከተ ያገኙትን ድል ሲመዘግቡ በአገራችን ኢትዮጵያ ይህን ቀን በደስታ የሚያከብሩ ሴቶች ቁጥራቸው ጥቂት ከሆነ አመታት አልፈዋል። አምባገነን ስርዓቶች የሴቶችን መብት አልባነት አጠናክረው ሴቶችን አግለውና ጨቁነው መቆየታቸው እውን ሆኖ በመገኘቱ የሴቶች ቀን የሚባለውን በድልና በደስታ ያከብሩት አልተቻላቸውም። ዛሬም የካቲት 29 ቀን ለተፈናቀሉ እናቶች፣ በቡራዩ ለተገደሉትና ለተፈናቀሉት፣ አውላላ ሜዳ ላይ ለተጣሉት የጌዲዮ ሴቶች፣ ለወላይታና አማራ እናቶች እናርዳቸዋለን ለሚባሉ የአዲስ አበባ ሴቶች፣ በዘር ልዩነት ሥራ አጥ ለሆኑ ሴቶች፣ ታግተው ለአመታት ደብዛቸው ለጠፋና ለሚሰቃዩ የኢትዮጵያ ሴቶች ትርጉም አልባ ቀን ቢሆን የሚያስገርም አይደለም። የዘመኑ አምባገነኖች ጨቋኝ መሆናቸውን ለመሸፋፈን ሴቶችን በሚኒስቴርነት መሾም የሚል ፈሊጥን እየተቀባበሉ ናቸው። ሩዋንዳ በአምባገነኑ ካጋሜ እየተገዛች ስትሆን 60% ሚኒስትሮቿ ሴቶች ናቸው። የኢትዮጵያውም ሹም ይህንን ቀርቶ ምንም ጥርስ የሌላቸውንና ቀደምም ለመንግስቱና ለመለስ ያገለገሉ ሴቶችን በሚኒስትርነት በመሾም የሴቶችን መብት ጠብቂያለሁ ብሎ ሊያደናግር ይሞክራል። ለቦታው ያበቁትም የሴት መብት ጠባቂ ሲሉ እንደተጠበቀው አወድሰውታል። ከንቱ ውዳሴ። በኢትዮጵያ የሴቶችና የህፃናት መብት ቅንጣትም አልተከበረም። ከሳውዲ እንሻላለን ክርክር አይደለም። የኢትዮጵያ ሴቶች ለድርብ ጭቆና፣ ለድብደባ፣ ላለድሜ ጋብቻ፣ ለመደፈር፣ ለመበዝበዝ ሰለባ ናቸው። ዛሬም ለዘመናዊ ባርነት ይሸጣሉ። በተለይ ዛሬ ጥረው ለፍተው በገንዘባቸው ከገዙት ቤትና መሬት ተፈናቅለው በገፍ በመጣል ላይ ናቸው። የሴቶችን እኩልነትና መብት በሚመለከት ኢሃፓ በፖለቲካ መርሃ ግብሩ በ1964 ዓ.ም ተመረጠ ያሰፈራቸው ጥያቄዎች አሁንም ምላሽ አላገኙም። የካቲት 29 ቀን የሚያገኛቸው ሲያለቅሱ፣ ሲራቡ፣ ሲጎሳቆሉ የመብት ያለሽ ሲሉ እንጂ ሲፈነድቁም አይደለም። የሹሞች ምሽቶች እቁባቶች አገርሽተው ለሹመት የበቁት ሴቶች ኑሮና የሚሊዮኖች የኢትዮጵያ ሴቶች ኑሮ ሰማይና መሬት መሆኑን በመጻፍ እያየንም ነው። ዴሞክራሲና ህዝባዊ ልዕልና በጠፋበት አገር የሴቶች መብት ይከበራል ማለት ዘበት ነው። እንዳይሲስ ህዝብን በመንጫ የሚሉ የመድረኩ ባለቤቶች በሆኑበት ሴቶች በደላቸው መጨመሩ መጠበቅም ያለበት ነው። ሃይማኖትን ሽፋን አድርጎ ሴቶችን የመበደሉ አባዜ ጨምሮ ይገኛል። ሹሞቹ በዘረኝነት ያስተማሯቸው የጥላቻ መንጋዎች በሚያደርሱት የመንጋ ጥቃት ሰለባዎቹ በአብዛኛው ሴቶች መሆናቸውንም አይተናል እያየንም ነው። የጾታ እኩልነት ባዶ መፈክር ሆኖ ይገኛል ብንልም ትክክል ነው። ሹሞቹ ያልሆነውን ሆነ ማለት የቀናቸው ናቸውና የሴቶችን መብት አስከበርን ቢሉ ያው እያወቅን እንደመጣ ነው በጠራራ ፀሐይ ሲዋሹ ሲቀጥፉ ነው። የሴቶች መብት እንዲከበር በተግላላውም የህዝብ መብት እንዲከበር ትግላችን ገና መቀጠል ያለበት መሆኑ ግልጽ ነው። የኢትዮጵያ ሴቶች መብት በትግላችን ይረጋገጥ። ጸረ ህዝቡ ጸረ ሴት አገዛዝ ይውደም። ድል ለኢትዮጵያውያት ሁሉ። ዘጠኝ ባድ ተሸክማ ተጠንቀው ዳይ በመሰማ የታዋቂ ላጣስ ላይ ከርማ ላይነት ወደች የኔማ የናፈቀሩት ጀሌለ አዞሽሩ የማይለው ለሶ ምግቡ ጠዋት ማታ ብሎ አሳደገኝ ልጅ በርታ የኔና ደጓ ተርታታዋ እምዬ ወላጅ ፈጣሪዋ ኧረ ወዴት ነው መኖሪያ ወገን ያላችሁ ተጫወቱ እኔ ግን ገፊ ያልታደልኩት እንባ ብቻ ነው ያተረፈ እዚህ ብሩልኝ የምታውቀው ወስስ ድንገት ብትሰማል የኔና ደጓ ከርታታ ኧረ ወዴት ነው መኖሪያው የሰው የእንስሳ አራዊት የዓለም ሁሉ ሰራዊት እናት ኖራለች መድኃኒት
ከቶ አትጂ ፈንሃጂ
ድርዳቢዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ድርዳቢዎች የምናስተናግድበት መድረክ ነው።
የድራ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት የሬዲዮ ስርጭት ሲወርድ ሲዋረድ የተቀበልነው አንድን ነገር አንድን ጉዳይ ለመግለጽ የምንጠቀምበት ወግ አለንና በሱ ልጀምር። የፌጦ ብቅል የብሳና ጌሾ የተልባ አሻሮ ይህን ጠንቆ ለማ የሰው ነገር ለማይሰማ ሀገራችንን ከጥፋት ህዝብን ከመከራና ከስደት ለመታደግ ከህዝብ መወለድና ራስን ለህዝብ መስጠትን ይጠይቃል። ከጥንት ከአጼው ስርዓት አንስቶ እስከ ዛሬ ማተሙን ሳይቀይር ለሀገሩና ለወገኑ የገባውን ቃል ኪዳን ሳያጥፍ በየቀበቱና በየሸርጓጡ ሸብረት ከታይል በየትግል ምዕራፎቹ አይከፈሉ መስዋዕትነቶችን እየከፈለ ህዝብ ሲራብ ሲሰደድ ሲፈናቀል ሲገደል ሲታሰር እየታመመ እየጮኸ እየታገለ ያለ ኢሃፓ ብቻ መሆኑን በድምጼ ድምጼን ከፍ አድርጌ በብዕሬ ቀለሙን አድምቄ እመሰክራለሁ። ይህን ቃሌን የማሰፍረው በተለያዩ ወቅቶች ደባ ፈጽመው በስነ ምግባር ቆሽሸው በተለያዩ ጊዜያት ከድርጅቱ ለተሰናበቱና በፈቃዳቸው ለወጡ ታዛውንቶች ሳይሆን ኢሃፓን እየሰሙ ከተለያዩ ምንጮች በሚያገኙቸው ጽሑፎች ኢሃፓን እየተዋወቁ በወጣትነትና በጎልማሳነት እድሜው ጥለምትገኙት ነው። በርግጠኝነት ኢሃፓን በተመለከተ ከተጻፉትና እናንተ በቀላሉ ልታገኙቸው ከምትችሉት ከግማሽ በላይ የሚሆኑት የኢሃፓን ማንነት የማይገልጹ ናቸው። ምሳሌ ላንሳ። ልማታዊው ንጉሳዊው ስርዓትን ገዝግዞ እንዲወድቅ በማድረጉ ለሀገር አንድነት የቆመው ደርግ የተባለ ወታደራዊ አገዛዝ ጥርሱን ነክሶ ለውድቀቱ በመዳረሱ ቀደም ሲል ይከሰስበት ከነበረው አንዱ ወያኔ የዛሬ 28 ዓመት ሚኒሊክ ቤተመንግስት ሲገባ ኢሃፓ በስልጣን ጥመኝነት ክስታይሉት ስም ማጥፋት ይወርድበት እንደነበር ማስታወስ የግድ ይለኛል። ከጥንት አንስቶ እስከ ዛሬ ኢሃፓን በስልጣን ጥመኝነት እየከሰሱ ከሚገኙት አንዱ በፕሮፌሰርነትም ሆነ በእድሜ የሸመገሉ ሲሆኑ ግን ሁሌም አድሮ ቃሪያ እንዲሉ ያውሉ ናቸው። እኚህ እድሜ ጠገብ ሽማግሌ በዚህ በዘረኛው የወያኔ የከፋፍለ ግዛ 28 ዓመት አገዛዝ ዘመን ውስጥ በቀጥታ አራት ድርጅቶች የመሰረቱ ሲሆን በጃዙር ማማካሪነት የበርካቶቹ የወያኔ አገልጋይ የስም ተቋሚ ድርጅቶችን በማማከሩ እጃቸው እንዳለበት የሚታወቅ ነው። እኚሁ ሰውዬ የወያኔው ሰላይ የልደቱ አሳዳጊ እንደነበሩ ልብ ማለት ተገቢ ይሆናል። ማታ ማታም ከስባት ነጋና ከእንድሪያስ ጋር ውስኪ የጨለጡ ይዶልቱ እንደነበር የአደባባይ ሚስጥር ነው። እኚሁ ለጉድ የተጎለቱ ፕሮፌሰር የቀይ ሽብር ወንጀለኞች ሲታሰሩ የኢሃፓ አባላትም ይታሰሩ የሚል ሙግት ማቅረባቸውን ታሪክ መዝግቦት ይገኛል። ኢሃፓን የስልጣን ጥመኛ የሚል ጭቃ የሚለጥፍበት ለምንድን ነው መጠየቅ ተገቢ ይመስለኛል። ጥያቄውን ለመመለስ የስልጣን ጥመኛ ባህሪያትን መዘርዘር ጠቃሚነት አለውና እሱን ላስቀድም። የስልጣን ጥመኛ የሚለው ሀረግ የሚያመላክተው ለስልጣን ብለው ለሆዳቸው ብለው ስልጣን ከጨበጠ አገዛዝ ጫማ ስር በመነጠፍ የስልጣን ትርፋሪ የሚቀራመቱና ስልጣን ላይ ፊት ካሉ በኋላ የህዝብን ሰብአዊ መብቶችና ዲሞክራሲያዊ መብቶችን በመንሳት የስልጣን እድሜያቸውን የሚያራዝሙትን የሚመለከት ነው። ኢሃፓ ከያኔ እስካሁን የሚያሰማቸው መፈክሮች ባጭሩ ሲቀመጡ ሰብአዊና ዲሞክራሲያዊ መብቶች በተግባር ይከበሩ፣ የሽግግር መንግስት ይቋቋም የሚሉ መሆናቸውን ባንክሮት ማየት ይገባል። የሽግግር መንግስት የሚመሰረተው የዚች ሀገር እጣ ፈንታ በሚመለከታቸው የፖለቲካ ድርጅቶች የመብት ተሟጋች ድርጅቶች የሙያ ማህበራት የተውጣጡ ሲሆን የማለት ጊዜያዊ ህዝባዊ መንግስት ማለት ነው። ይህንን መፈክር ለዘመናት ኢሃፓ በማስተጋባቱ የኢሃፓ መፈክር ሲባል የሚሰማ ሲሆን የሽግግር መንግስት ማለትንም የኢሃፓ መንግስት ተደርጎ እንዲታይ ለማድረግ ውስጥቱን ቱሪናፋት ይናፈስ እየሰማን ነው። እንዲህ አይነቱ አባባል በ1997 ዓመተ ምህረት የተለያዩ የፖለቲካ ድርጅቶችን ያካተተው የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት እንደተመሰረተ ከኢሃፓ ውጪ የነበሩት ድርጅቶች ኢሃፓ እያሽከረከራቸው ነው የሚል ዘመቻ በመንዛት ህብረቱን ለማፍረስ የተናፈሱ ወሬዎችን ማስተዋወት ያስፈልጋል። ከዚህ በመነሳት የሽግግር መንግስት ምስረታ በዘረኛው አገዛዝና በአብዛኛው ተቋሚ በሚባሉ ድርጅቶች የሚፈራውና የሚገፋው ኢሃፓ በመንግስትነት የመሳተፍ ድሉን ካገኘ ስልጣን ሊይዝ ይችላል ከሚል ከንቱ ስጋት የመነጨ ሊሆን እንደሚችል መጠራጠር ተገቢ ይመስለኛል። ለዚህም ነው የሽግግር መንግስት ጥያቄን ብዙዎች ተቃዋሚ ተብዬ ድርጅቶች እንኳንስ ጥያቄን ሊያነሱት እንዲነሳም የማይፈልጉት። ኢሃፓ ለዘመናት የታገለው በቀላሉ ለማስረዳት በወስላታ መንገድ ስልጣን ለመጨበጥ ሳይሆን የኢትዮጵያ ህዝብ ዲሞክራሲያዊ መብቱን ተጎናጽፎ የራሱን የህዝብ መንግስት እንዲመሰርት ለመብቃት ነው። ተደጋግሞ እንደተገለጸው የህዝብ መንግስት መመስረት የኢሃፓ ድል የኢትዮጵያ ህዝብ ድል ነው። ኢሃፓ የህዝብን ውሳኔ አክብሮ ይቀበላል። ህዝብ ከመረጠው ያገለግላል። የህዝብን ድምጽ ካላገኘ ህልውናውን ጠብቆ ለሀገር ሉዓላዊነትና ለህዝብ ነጻነት ትግሉን ይቀጥላል። እስኪ የኢሃፓ ድረገጽን ከፈቱና አረካ በደኖ 40 ጉጉ አሶሳ አዲስ አበባ አንዋር መስጊድ ጎንደር እንዳባ ኢየሱስ አዲስ አበባ በየጎዳናው በቅርቡ በደብረ ዘይት በሻሸመኔ በአርሲ በሐረር በጌዲዮ በአዋሳ በአምቦ በጉደር በአፋር በጊምቢ ወዘተ የፈሰሰውን የህዝብ ደም ከጉራ ፈርዳ ከወለጋ ከአሶሳ ከጉሙዝ ህዝብ ሲፈናቀል ድምጹን በማስተማር እየደጋገመ ማውገዙን ታረጋግጣላችሁ። ለኢሃፓ ስጋው ሀገሩ ኢትዮጵያ ደሙ የኢትዮጵያ ህዝብ መሆኑን አሳምሬ መናገር ወዳለሁ። የኢትዮጵያ ህልውና ከመቼውም ጊዜ የከፋ ጥቁር ድባብ እያንዣበበበት መሆኑን ማስተዋል ተገቢ ነው። ይህን ሁኔታ ታግለን ማክሸፍ አለብን። የወቅቱ ጥያቄ ሀገርን ለማዳን ምን መደረግ አለበት የሚል ነው። መልሱ ከስደት ከመከራ ለመዳን በኢሃፓ አመራር እየተደራጀን የሀገር አፍራሾችን ሸራ ማክሸፍና መስጠር እንችላለንና ኢሃፓን እየፈለግን እንሰባሰብ የሚል ጥሬን ማስተላለፍ ወዳለው ሲሉ ደብዳቤያቸውን ያደረሱን አቶ ታዬ ቶላ ከጎላ ሚካኤል አዲስ አበባ ናቸው።
ሰላም ለውድ በኢሃፓ ለሚዘጋጀው የፈኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የደብዳቤዎች አምድ አዘጋጆች እንዲሁም አድማጮች በሙሉ እንኳን ሳምንቱን በሰላም ቆያችሁ። ወደ ሰሜኑ የሀገራችን ክልል በአማራው አካባቢ ኢትዮጵያዊነት ሶስ ነው በማለት ሰበካ ሲያካሂድ የነበረው ለማ መገርሳ ለኢትዮጵያም ሆነ ለመላው ጥቁር ህዝቦች የነጻነት ምልክትና የድል ጮራ የነበረውን የአድዋ ድል 123ኛ ዓመት በዓል ከሚከበርበት ከኢትዮጵያ ዋና ከተማ ከአዲስ አበባ በሚኒሶታ የተከፈተውን ቆንስላ ጽህፈት ቤት መርቆ በመክፈት ሰበብ በበዓሉ ላለመገኘት ከኢትዮጵያ ወደ አሜሪካ መጣ። የቆንስላ ጽህፈት ቤቱን መርቆ መክፈት በውጭ ጉዳይ ሚኒስቴር ስር በሚገኘው በአሜሪካ በዋሽንግተን ዲሲ የሚገኘው የኤምባሲው ጽህፈት ቤት መሆን ሲገባው የለማ መገርሳ የኦሮሚያ ክልል ፕሬዝዳንት የሆነበት ምክንያት አነጋጋሪ ነው። ከሱ ጋርም የውጭ ጉዳይ ሚኒስቴር ምክትል ዴኤታም ነበረች። ለምን እሷ መርቃ እንድትከፍት ያልተደረገበት ምክንያት ግልጽ አይደለም። የአድዋ ድል በዓል በሁሉም የሀገሪቱ ክልሎች በተለይም በኦሮሚያ ለአድዋ ድል ከፍተኛ መስዋዕትነት ከከፈለው የኦሮሞ ኢትዮጵያ ህዝብ ውስጥ ያለ ህዝብ ወክልና ወያኔ ጠፍጥፎ የመሰረተው ተለጣፊ ድርጅት ኦህዴድ ለ28 ዓመታት በወያኔ በኩል ሲሰጥ በነበረው ትዕዛዝና በድርጅቱም ውስጥ ባሉ ጠባቦች ኦነግ በተባለው ዘረኛ ድርጅትና ባለመንጫዎች ዘረኛ ቅስቀሳ ምክንያት በክልሉ የሚገኘው ወጣት ትውልድ ስለ ሀገራቸው ኢትዮጵያ ታሪክና ቅርስ ስለ ህዝቦቿም አንድነት እውነተኛ መረጃ እንዳያገኝ በማድረግ የሐሰት ታሪክ በመፈብረክ የአድዋ ድል ታሪክንና የድል በዓሉ በክልሉ እንዳይከበር ሲያደርጉ ቆይተዋል። ዛሬም በኢትዮጵያ የፖለቲካ መድረክ የህዝብን ልብ የሚነካ ንግግር በተግባር ግን ጸረ ህዝብ ድርጊት እየፈጸሙ ያሉት አብይ አህመድ ስንኖር ኢትዮጵያዊ ስንሞትም ኢትዮጵያዊ እንሆናለን ለማ መገርሳ ኢትዮጵያዊነት ሱስ ነው ሲሉ በቃላት ደረጃ ሲናገሩ የነበሩት ባሉን በአዲስ አበባና በኦሮሚያ ክልል ከህዝብ ጋር በመሆን ማክበር ሲገባቸው በተለያዩ ምክንያት በመፍጠር በባሉ ሊገኙ አልቻሉም። ለማ መገርሳ ቀዳሜ የካቲት 23 ቀን 2011 ዓመተ ምህረት የቆንስላውን ጽህፈት ቤት ጠዋት ከፍቶ ከሰዓት በኋላ ከ8 ሰዓት እስከ 12 ሰዓት በሴንትራል ሁለተኛ ደረጃ ትምህርት ቤት የስብሰባ አዳራሽ በተለያዩ አድዋን ገር የሚገልጹ ዝግጅቶች ከሺ በላይ የሚሆኑ ኢትዮጵያውያን በተገኙበት በተከበረው የድል በዓል ላይ ሳይገኝ ቀርቷል። እውነቱ ብላታ ዳዲ የተባለ የቆንስላው ጽህፈት ቤት ኃላፊ የአድዋ ድል የሚከበርበት ቦታ ተገኝቶ ለቆንስላው ጽህፈት ቤት መከፈት የኦሮሞ ማህበረሰብ በሚኒሶታ፣ የሶማሌ ማህበረሰብ በሚኒሶታ፣ የኢትዮጵያ ማህበረሰብ በሚኒሶታ ላደረጉት አስተዋጽኦ ምስጋና አቅርቦ ለወደፊቱም እርዳታችሁ እንዳይለየን በማለት ንግግር አድርጓል። ንግግሩ በሚኒሶታ ጠቅላይ ግዛት የአሜሪካ መንግስት ያልሆኑ ድርጅቶች ሲመሰረቱ ግዴታ ውስጥ የሚያስገባውን ከፖለቲካና ከሃይማኖት ነጻ የመሆንን ጉዳይ ጥያቄ ውስጥ የሚከት መሆኑን ከግምት ውስጥ ያላስገባና እንዲሁም በአሜሪካ ህግ መሰረት የተመሰረቱ የተለያዩ ድርጅቶች ለሌላ የውጭ ሀገር መንግስት አገልግሎት መስጠት ወንጀል መሆኑን ከግንዛቤ ያላስገባ ነው። ግለሰቡ ካደረሹ ብዙም ሳይቆይ በአብዛኛው ካንድ ቢሄር ተወላጆች ታጅቦ ወጥቷል። በወቅቱ በኢትዮጵያ ማህበረሰብ የገንዘብ ድጎማ ለማድረግ ለጨረታ ቀርቦ የነበረው ያጼ ምኒልክ ፎቶግራፍ ያጫርቱ የነበሩት ዲያቆን ለህዝቡ ዛሬ የምናከብረው የአድዋ በዓል አጼ ምኒልክ የኢትዮጵያን አንድነት አስተባብረው ጣሊያንን በአድዋ ላይ ድል ያደረጉበት ነው። ቀደም ብለው የቆንስላው ጽህፈት ቤት ኃላፊ ሆነው የተመደቡት ግለሰብ እንደ 27 ዓመቱ ኢትዮጵያውያን የኦሮሞ ማህበረሰብ፣ የሶማሌ፣ የጋምቤላ የሚከፋፈለው ንግግርና ድርጊት አንፈልግም፣ የምንፈልገው አንድ የኢትዮጵያ ማህበረሰብ ነው። ይህን ቅሬታችንን ከግለሰቡ ጋር ግንኙነት ያላችሁ ንገሩ ሲል ሌላው ህዝብ ድጋፉን በጭብጨባ ገልጿል። የሁለቱም በአድዋ ድል ላለመገኘት ወስነው ወደ ውጭ አገር የሄዱበት ዋናው ምክንያት የአጼ ምኒልክን በሚነሳበትና የጥቁር ህዝቦች ታላቅነትና ኢትዮጵያ በዚህ ጦርነት ያሳየችው ታላቅ ገድልን በሚመለከት የሚሰጠው መግለጫ መስማት የራስ ብታት ስለሆነባቸው ነው። እኛም አውቀናል። ካሁን በኋላ የኢትዮጵያን ህዝብ አስመሳይ ወሬ ማታለል አትችሉም፣ ማንነታችሁ ተጋልጧል። ዛሬ በ21ኛው ክፍለ ዘመን ኦነግ በመንጫ ህዝብን በሻሸመኔ፣ በቡራዩ፣ በለገጣፎ፣ በኮልፌ ቀራኒዮ ዘተ የሚገድሉ ዘረኞች መፈጠራቸው ነው የሚገርመው። አፈጮሌው ሹምና ለማ መገርሳ ህዝብን በሚፈልገው ቃላት በማጭበርበር በተግባር ግን በኢትዮጵያና በህዝቧ ላይ ዘምተዋል። የኢትዮጵያ ህዝብ የነዚህን የውጭ ኃይል ተላላኪዎችን ጸረ ህዝብ ኃይሎችን ማለትም የኦነግን ያብይና ለማ መገርሳን የሌሎችን ለውጭ ሀገር መንግስታት የሚያገለግሉ ሰላይ ቀጥረኞችን የውሸት አስመሳይ ዲስኩራቸውን ማዳመጡን በመተው ህብረቱን ለማጠናከር ታክሎ ማስወገድ ይገባል፣ ጊዜያዊ ህዝባዊ ሽግግር መንግስት ይቋቋም ሲሉ ሰርዶ ቶላ ከሚኒሶታ ደብዳቤያቸውን አጠናቀዋል።
የተከበራችሁ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ካለሁበት ሆኜ ሰላምታዬ ይድረሳችሁ እያልኩኝ ይህንን መልእክቴን ታደርሱልኝ ዘንድ ልኬላችኋለሁ። ኢትዮጵያ ሀገራችን በከፍተኛ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ቀውስ ውስጥ መዘፈቋ ዛሬ ክርክር የሚከፈትበት ወይም ጥያቄ የሚነሳበት ጉዳይ አይደለም። ለ28 ዓመታት ከደቡብ አፍሪካው የአፓርታይድ አገዛዝ ልጅነት የማይታይበት ዘረኛ አገዛዝ በሀገራችን ተንሰራፍቷል። ወያኔ ኢህአዲግ ኢትዮጵያውያንን በቋንቋ ከፋፍሎ ኢትዮጵያዊነት እንዲዳከም የሚቻለውን ሁሉ አድርጓል። በባህል፣ በኢኮኖሚ፣ በሃይማኖት፣ በታሪክ የተሳሰሩ ዜጎቿን በጥላቻ እንዲተያዩ ማድረግ የስልጣን ህልውና መጠበቂያ መሳሪያ በመሆኑ በህዝቡ ውስጥ የዘራው መርዘኛና ከፋፋይ ሴራ ክልሉን እንጂ ኢትዮጵያን የሚመለከትበት የፖለቲካ አካሄዱ የተጣመመ እንዲሆን ተግቶ ሰርቷል። የማይስማማና የማይደማመጥ ትውልድ ፈጥሯል። በመንጋ የሚጓዝ፣ በመንጋ የሚያስብ፣ በመንጋ የውሸት ታሪክ የተንበረከከ ትውልድ ፈጥረውልናል ቢባል ስህተት አይሆንም። ዘረኝነት በኢትዮጵያ ሀገራችን በዜጎቿ ላይ ማድረስና ማድረግ የሚቻለውን አስከፊ ገጽታዎችን ሁሉ አላብሶናል። ይህንን ደግሞ በአይናችን ተመልክተናል። በተግባርም የዘረኝነት አስከፊ መልኮች ሁሉን አይተናል። እነዚህ ዘረኞች በህሊናቸው ሳይሆን በስሜት እየተነዱ በእውነትና በእውቀት ሳይሆን በውሸትና በድንቁርና እየጋለቡ የሀገራችንና የህዝባችን መልካም ገጽታዎችን አጥፍተዋል። ዘረኞች የግል ጥቅም እንጂ የህዝብ ጥቅም አይታያቸውም። ዘረኞች ጎጥ እንጂ ሀገር አያውቁም። ዘረኞች ሉዓላዊ ሀገርን ማዳከም እንጂ ጥንካሬውን አይፈልጉትም። በህዝብ ውስጥ ጥላቻን መርጨት እንጂ ፍቅር ማስተማርን መማርን አያውቁበትም። ፍቅር የመገነጣጠል አዋዛቸው ማርከሻ መሆኑን ጠንቅቀው ያውቁታልና። ዘረኝነት ፋሽስታዊ የሆነ ጨካኝ አገዛዝ መሆኑ ብቻ ሳይሆን ጸረ ሀገር፣ ጸረ ህዝብ፣ ጸረ ዲሞክራሲና ጸረ ሰላም መሆኑን ዛሬ በኢትዮጵያ ቁልጭ ብሎ ይታያል። ወያኔዎችና አጫፋሪዎቻቸው ኢኮኖሚውንም እንደ ፖለቲካው ከቀውስ ውስጥ ከተውታል። በብቸኝነት ተቆጣጥረውታል። በቡድን ዘርፈውታል። ለባዕዳን አጋሮቻቸው ሳይቀር በር ከፍተው አዘርፈውታል። በእነዚህና መሰል የዝርፊያ ተግባራት የሀገራችን ኢኮኖሚ በቀላሉ መመለስ ከማይቻልበት ቀውስ ውስጥ ገብቷል። የሀገራችን ኢኮኖሚ ዛሬ በውጭ ምንዛሬ እጥረት ተቀፍድዷል። የገቢና የውጭ ንግድ ሚዛን ተዛብቷል። ትውልድ ከፍሎ ሊወጣው የማይችለው ዕዳ በሀገራችን ላይ ተከምሯል። የግሽፈት መጠን ወያኔ ዛሬ እየቀነጨበ እንደሚነግረን ሳይሆን በየቀኑ እያሻቀበ ይገኛል። የሀብት ክፍል መጠን በወያኔ ሰራሽ ባለሀብቶችና በብዙሃኑ ኢትዮጵያውያን መካከል ያለውን ልዩነት የሰማይና የምድር ያህል አራርቆታል። የሰብአዊ ሀብታችን ላይ የደረሰው ጎጂ ገጽታ ይህ ነው ወይም ከስከ ነው ብሎ ማስቀመጥ አይቻልም። የትውልድ መግዲያ የትምህርት ፖሊሲ በመንግስት ደረጃ ተቀርጾ እንዲተገበር በግዳጅ በተጣለበት የትምህርት ስርዓት ችግር ፈጣሪ እንጂ ችግር ፈቺ ትውልድ መፍጠር እንደማይቻል ከኢትዮጵያ የትምህርት ስርዓት የተሻለ ማረጋገጫ ማግኘት አይቻልም። የሀገር ባለቤትነት መብቱ ከተገፈፈ ዜጋ የሚጠበቀው ሀገር ጠሊታ እንዲሆን መሆኑን ያወቁት ወያኔዎችና ጀሌዎቻቸው በዚህም ላይ ተግተው ሰርተዋል። አንዳንድ የውሃ ዜጎች ስርዓት የፈጠረውን የድህነት መጠን ማባባስን በውል ባለመረዳት ኢትዮጵያ ሀገራቸውን እስከ መጥላት ደርሰዋል ቢባል ስህተት አይሆንም። እርግጥ ነው የኢትዮጵያ መበጣጠፍና መዳከምን ለሚሹ ወያኔዎችና ሌሎች ጽንፈኞች የሚፈልገው ይኸው ነው። ከዚህ ሀገርና ህዝብን በለድነት ለውርደት የዳረገ ስርዓትን ይጠሏል፣ ይጠየፋል፣ ይታገሏል እንጂ እንዴት ተደርጎ እምዬ ኢትዮጵያን ይጠሏል? እግረ መንገዴን አጽንኦት ሰጥቼ የምለግሰው ምክሬ ነው። የኢትዮጵያ ፖለቲካዊም ሆኑ ኢኮኖሚያዊ ቀውሶች ሁሉ ወያኔ ሰራሾች እንጂ በተፈጥሮ ያገኘናቸው መርገምቶቻችን አይደሉም። ይህንን በውል ያጤነው የተረዳው የኢትዮጵያ ህዝብ ዳር እስከ ዳር ትግሉን አቀጣጥሏል። ወያኔን ከነግሳንግሱ ከስልጣን እንዲወገድ፣ የህዝብ ስልጣን ወደ ባለቤቱ ህዝብ እንዲመለስ አምርሮ ታግሏል። ለ27 ዓመታት በህዝብና በሀገር ላይ የደረሰው ጭፍጨፋ፣ ዝርፊያና የሰብአዊ መብት ጥሰቶች ሁሉ ተዳምረው የህዝብ ቁጣን ቀሰቀሱ። ህዝቡም በወያኔ ላይ ጥላቻው ወደማይታረቅ ቅራኔ ተለወጠ። ወያኔ የህዝብ ትግልን ለመቀልበስ መቅበዝበዙን ተያያዘው። ኢትዮጵያን የሚሰብኩ በተግባር ግን ኢትዮጵያን የሚያፈራርሱ ህዝቧን የሚበታትኑ የለውጥ ሐዋርያዎች ነን ባዮች ወያኔና አሜሪካኖች ተመሳጥረው በጫንቃችን ላይ ወረወሩብን። እውነትም ለውጥ መጣልን ይሉ የነበሩ ወገኖች ቁጥራቸው ቀላል የሚባል አልነበረም። አዲሶቹ ሽሞች ዳግማዊ ወያኔዎች እንጂ የለውጥ ሐዋርያዎች አይደሉም፣ ነብዮች አይደሉም ሲባሉ መስማት የተሳናቸው በየጎዳናው በየአደባባዩ ካልተነጠፍንላቸው የሚሉ የፖለቲካ ደላሎችንም ቤታቸው ይጠራቸው። ግን እኮ እነዚህ ሽሞች ተብዮች ወያኔ ኢህአዲግን ልንጠግን እንጂ ልንለውጥ አልመጣንም ብለው ነበር። ርዕዮተ ዓለማችንም የ27 ዓመታቱ የኢትዮጵያ መግዲያ የህዝቧን መዝረፊያ የነበረው ልማታዊ መንግስት እንጂ ሌላ ሊሆን አይችልም ብለዋል። የምንመራበት የምንተዳደርበት የወያኔ ህግ አራዊት ነው ማለታቸውን የሚነግረን ነገር ቢኖር ወያኔነታቸውን እንጂ ኢትዮጵያዊነታቸውንና ለኢትዮጵያ አንድነት መቆማቸውን አልነበረም። የተግባር እንቅስቃሴያቸውም እየነገረን ያለው ዘረኝነታቸውን ነው። የወያኔ ኢህአዲግ ጠባቦችና ጠፈኞች በኦህዴድና ኦነግ ጠባቦች ለወጧቸው እንጂ እነሱ እንደሚሉት በሀገራችን ለውጥ አልተደረገም። ለ27 አመታት በጫንቃችን ላይ የተጫነው ዘረኝነት ለአዲሶቹ ሹሞችም በዙሪያቸው ለተሰለፉ ጠፈኞችም ዛሬ ገዢ አስተሳሰባቸው ነው። ዛሬም እየተቀነቀነ ነው። የባስተብሎም ወደ አዲስ አበባ ተተብሎ እየገባ ነው። ተሳሱ ወደ ረመጡ ይሏል። የዚህ አይነቱ ያረጀውን ዘረኛ ቡድን በአዲሶቹ ሹሞች ብሔር የበላይነት መተካት ሆኗል። እርግጥ ነው በዘረኞችና ጠባቦች ከቀውስ የገባ ፖለቲካዊ፣ ኢኮኖሚያዊና ሀገራዊ ቀውስ መፍጣት የሚቻለው እሾህን በሾህ እንደሚሉት አይነት አካሄድ ሊሆን እንደማይችል የሚማር ካለ ትልቅ ትምህርት እየተገኘ ነው። ዘረኝነትንና ጠባብነትን ማሸነፍ የሚቻለው በኢትዮጵያ አንድነትና በህዝቦቹ አብሮነት ላይ መሰረቱን የጣለ ዲሞክራሲያዊ ስርዓት እውን መሆን ብቻ ነው። እንተባበር፣ እንታገል፣ ሁሉንም ጠላቶቻችንን እናቸንፋቸዋለን። ደረጀ ጋሻው፣ ደብረ ብርሃን።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም የፕሮግራሙ አድማጮች የከበረ ሰላምታዬን ለሁላችሁም አቀርባለሁ። የቀድሞ ታሪኩን ሳይመረምርና ሳይረዳ በዛሬ እሰጥ አገባ የውሸት ታሪክ አይሉት ልቦለድ ላይ ብቻ የሚያጠነጥን ሳውቃውቃለው ባይ ከህፃን ጋር ይመሳሰላል ብለው የሚደመድሙ ሰዎች ወደውን አይደለም። የእድሜ ህፃንነትን ማራከሳቸው አይደለም። ባስተሳሰባቸውና የሀገራቸውን ጉዳይ የሚመለከቱበት አተያያታቸው ወደ ታች ወርዶ እንደፈለገው ከሚናገር ህፃን ጋር የሚመሳሰል ሐሳብ አይሉት መላ አራማጅ ወገኖችን የታዘቡበት እይታቸው ነው። ከ40 አመታት በፊት ኢትዮጵያ ምን ትመስል ነበር? ኢትዮጵያ ከ40 አመታት በኋላስ ወዴት ሄደች? ወረደች ወይስ ከፍታ አገኘች? ክብሯና ሞገሷ እየጎለበተና እየጠነከረ መጣ ወይስ ወደ ውርደት አሽቆለቆለ? የትኞቹ ቡድኖች ኢትዮጵያን ከፍታ አወረዱት? ታሪኳንስ እነማን አቆሰሙት? የትኞቹስ ኢትዮጵያንና ወገኔን ብለው በጨካኞች ተጨፈጨፉላት? የትኞቹስ ኢትዮጵያዊ ታሪኬን፣ ባህሌን፣ ኢትዮጵያዊ አንድነቴንና አብሮነቴን ብለው በዘረኞችና ጽንፈኞች ተጨፈጨፉ? ወዘተ ብሎ መጠየቅ የትላንትናውንና የዛሬውን ታሪካችንን በውል ለማጤንና ለመረዳት ይጠቅማል ባይ ነኝ። አጼ ቴዎድሮስ፣ አጼ ዮሐንስ፣ አጼ ምኒልክን የመሳሰሉ የኢትዮጵያ መሪዎች ለዛሬዋ ኢትዮጵያ ህልውና የከፈሉትን መስዋዕትነት ማንም ምንም ይጻፍ በግሌ የምኮራበት የማከብረው የኢትዮጵያ ታሪክ አሻራዎቻችን ናቸው። እነዚህ ገዢዎች ለኢትዮጵያ የግዛት አንድነት መከበር ላይ የነበራቸው ቀናይነት እንዳለ ሆኖ ፈጸሟቸው የሚባሉ ስህተቶች ቢኖሩ እንኳ መለካት ያለባቸው ከዛሬ ላይ ሆኖ በዛሬ የኢትዮጵያና የዓለም ሁኔታ አንፃር ሳይሆን በነበሩበት ዘመንና በነበራቸው ብልሃትና ዕውቀት ላይ ብቻ መሆን አለበት። አጼ ምኒልክን ከነዚህ መሪዎቻችን ላብነት ላንሳቸው። አጼ ምኒልክ ኢትዮጵያን ሲመሩ በርካታ መልካም የሚባሉና ጎልተው የሚታዩ የመሪነት ጥንካሬዎች ነበራቸው። ከአጼ ምኒልክ በኋላ ወደ ስልጣን ከመጡ ዘውደኛ ገዢዎች ከወታደራዊ ፋሽስቶችና ከዘመኑ ዘረኞች ጋር ሲነጻጸሩ ምጡቅ እንደነበሩ መካድ በግልዴ ትልቅ ስህተት ነው ባይ ነኝ። የአጼ ምኒልክን ጀግና ወዳጅነት፣ አክባሪነትና ተንከባካቢነት በርካታ ወገኖች አውርተው አይጠግቡላቸውም። ለዚህ ተግባራቸው ባሉላ አባ ነጋና የጅማው አባ ጅፋር ላይ ያሳዩትን አጋርነትና ወንድምነት መሰረት ያደረገ አያያዛቸውን ለአብነት ያነሳሉ። ጀግና ሀገር ለጥጋት ስትጋለጥ ጀግና አንድ የሀገር ቀዳዳን ይሸፍናልና መከበር አለበት የሚል ጽኑ እምነታቸውን ያደንቁላቸዋል። እውነት ነው፣ መደረግ ያለበትም ትልቅ የመሪነት ድርሻ ነው። ጀግናን ማክበር፣ ለጀግንነትና ጀግኖች ዕውቅና መስጠት ደብዛው የጠፋው ከአጼ ምኒልክ በኋላ ለስልጣን የበቁት በንጉሳዊው አገዛዝ፣ በፋሽስታዊው ደርግ እንዲሁም በዘመኑ ዘረኛ ገዢዎቻችን መሆኑን ድምር ውጤቱ በዛሬው ኢትዮጵያ በገሃድ እየተስተዋለ ነው። የንጉሱ አገዛዝ ከኢጣሊያ ወረራ በኋላ ወደ አገር ሲገቡ ጀግኖችን ወደ ዳር እየገፈተሩ ለነጮች ያደሩ ባንዳዎችን ሰልጥነዋል በሚል በዙሪያቸው አሰባሰቡ። እንደ በላይ ዘለቀና ታከለ ወልደ ሐዋርያት የመሳሰሉትን ማስገደሉ። በዚህም ባንዳዎችን አከበሩ፣ ጀግኖችን አዋረዱ። ከንጉሱ አገዛዝ ቀጥሎ ወደ ስልጣን የመጣው ፋሽስታዊ ደርግም ጀግና ጣሊታ እንደነበር አንድ ጀግና ተውልድ መምተርና መጨፍጨፍ ሳይበቃ በመጨረሻም በፈጃቸው ምርጥ ጀነራሎች ባህሪውን አስመስክሯል። የዘመኑ ዘረኞችም ያገዛዝ ምርኩዛቸው የቆመው በጥላቻ ፖለቲካ አራማጅነታቸው ብቻ የተገደባል ነበርም። በትግራይ በኢጣሊያ ወረራ ወቅት ለሀገራቸው ነጻነት የተዋደቁትንና ኢትዮጵያዊ ጀግኖችን በትግራይ ፈጅተዋል። ወደ ወልቃይት ከዚያም ወደ እንደርታ ሲሸጋገሩም እይታቸውና የጥፋት ተግባራቸው በእነዚህ ወገኖች ላይ ያነጣጠረ እንደነበር ዛሬ አለ የሚባል ጉዳይ አይደለም። ውድ ፍኖቶች፣ ዛሬም ጀግናን ማንቋሰስ፣ ጀግናን ማዋረድ፣ ለጀግኖች ተገቢ ቦታቸውንና ዕውቅና ያለመስጠት አባዜ እንደተጠናወተ መሆኑ የማውቅና የምረዳ ቢሆንም ከሰሞኑ የምመለከታቸው ሁኔታዎች ይህችን ደብዳቤ ለመሞነጫጨር እንደመንስኤ ሆነኝ። በየካቲት 16 ቀን 2011 ባንዱ የወያኔ ኢህአዴግ ቴሌቪዥን ጣቢያ በሀገር ቤት ያሉ ተቃዋሚዎች የጋራ መግባቢያ ሰነዳቸው ላይ ውይይት አካሄዱ የሚል ዜና በጆሮዬ ሰማሁ። ከዚያም እንደተለመደው ግብና ዓላማ መምቻ የሆኑት ሐሳቦችን ቀንጨብ ቀንጨብ እያደረጉ ማስደመጥ ጀመሩ። አራት የሚደርሱ የውይይት ጽሑፎች በተለያዩ ሰዎች መቅረባቸው ተነገረ። ከጽሑፉ አቅራቢዎች ውስጥ በዶክተር በየነ ጴጥሮስ የቀረበው ጽሑፍ የዘመናችን የዩኒቨርሲቲ ተማሪዎች ከ1960ዎቹ የተማሪዎች እንቅስቃሴ ትግል ልምድና ትምህርት ይውሰዱ የሚል ይዘት ያለው ጽሑፍ እንደቀረበ በቅንጫቢው ተዘገበልን። የይዘቱን ዝርዝር ነጥቦች እስከ መጨረሻው መስማት እድል ባይኖረኝም በቅንጫቢነት የቀረበው ሐሳብና ይዘቱን ወልጄዋለሁ። ለዚህ ደብዳቤ መነሻ የሆነኝ ግን ከውይይቱ ተሳታፊዎች የተነገረውና በህዝብ እንዲደመጥ የተፈለገው ተናጋሪ ሐሳብ ነው። ሰውየው በ30ዎቹ ዕድሜ ውስጥ እንዳለ እርግጠኛ ባልሆንም እገምታለሁ። ሰውየው በጥያቄ መልክ ያቀረበውን እንዳለ ላቀርበው። እኔ የተማሪዎች እንቅስቃሴ ዴሞክራሲን ያውቃል የሚል እምነት የለኝም። ምናልባት አንብቦ ሊሆን ይችላል። ስለ ዴሞክራሲ ያውቃል ብሎ ለመናገር ግን ድፍረቱ የለኝም ሲል አዳመጥኩ። ታዲያ እንደዚህ አይነቱን እንተፈንቶ ድምዳሜን ምን ይሉታል? እንግዲህ በዚያ ውይይት ላይ በተሳታፊነት የተገኙት ሁሉ የፖለቲካ ድርጅት መሪዎች ነን ባይ መሆናቸውም ይገባኛል። ለአንድ ፖለቲከኛ ደግሞ ስለቀደሙ የሀገር ታሪኮች፣ ስለቀደሙ ትውልዶች፣ ስለህዝቡ ባህሎችና ወጎች መረዳትና ማወቅም በቅድመ ሁኔታነት የሚቀመጡ አቅጣጫዎች ናቸው። የቀድሞ የሀገሩንና የህዝቡን ታሪኮች በሚገባ ሳይረዳና ሳይገነዘብ የዛሬውን ብቻ የሚል ከሆነ አስተሳሰቡና አተያዩ ሁሉ በህፃንነት ያስመድበዋል የሚባለውም ለዚህ ነው። ስለ 1960ዎቹ ትውልዶች በሚገባ ለመረዳትና ከተሳሳተ ድምዳሜ ላለመድረስ ስለ ትውልዱ ዝርዝር ሁኔታዎች መረዳት ይገባል። ለዚህ ወገኔና መሰሎቹ የምመክረው ነገር ቢኖር እያንዳንዱ ትውልድ የራሱ የሆነ ዝብርቅርቅነት የሚታይበት መሆኑን በቅድሚያ መረዳት ይገባል። የ60ዎቹ ትውልድም ብዙ ዝብርቅርቅ ያሉ ፖለቲካና ኢኮኖሚያዊ አተያየቶች የነበሩት መሆኑን መረዳት ያስፈልጋል። እንደ ሻቢያ፣ ወያኔ፣ ኦነግ ወዘተ ጽንፈኛና ጠባብነት የተጠናወታቸው የዚያ ትውልድ አባል ሳይሆኑ ክፋዮች ነበሩ። የራሳቸውን ጽንፈኝነትና ዘረኝነት አቋማቸውን ይዘው በጸረ ኢትዮጵያዊነት የተሰለፉና አገርና ህዝብን የበደሉና የጎዱ ቡድኖች ናቸው። እንደ መይሶን፣ ኢጫት፣ ወዝሊግ፣ ሰደድ ወዘተ ደግሞ ለፋሽስቶች በደጋፊነትና በአጋርነት በማገልገል ከደርግ ጉልበት ላይ የወደቁ ባንዶች ናቸው። ተንበርካኪዎች፣ ምንደኞች ነበሩ። የህዝብ ትግል አምካኞችም ነበሩ። ከዚህ ላይ መይሶን ከፋሽስታዊ ደርግ ጉያ ገብቶ ትግሉን ማምከን ብቻ ሳይሆን የጠባቦችና ጽንፈኞች የህቡ ድርጅትም ነበር የሚል የግል እምነት አለኝ። የዚያ ትውልድ ሶስተኛው ክፋይ ኢህአፓ ዙሪያ ተሰልፎ ለዴሞክራሲ ስርዓት እውን መሆን ከፍተኛ ትግል አካሂዶ ይቀረህ የማይባል መስዋዕትነት ከፍሏል። ይህ የኢህአፓ ትውልድ መታገያ ጥያቄዎቹ መሬት ላራቹ፣ ዴሞክራሲያዊ መብቶች ያለ ገደብ ይከበሩ፣ የህግ በላይነት ይረጋገጥ፣ የብሔር ብሔረሰቦችና ሃይማኖት እኩልነት ይረጋገጥ የሚሉ እንደነበሩ ጠላትም ታሪክም ትግልም የማይክዳቸው እውነቶች ናቸው። እነዚህ የህዝብ ጥያቄዎች ከአርባ ዓመታት በላይ በስልጣን የባጁ ፋሽስቶችና ዘረኞች ሊመልሷቸው ባለመቻላቸው ዛሬም የህዝብ ጥያቄዎች እንደሆኑ ናቸው። የዘረኞቹ የፋሽስቶቹ የባንዳዎቹ ዛሬ በኢትዮጵያ ውስጥ ከተማዋል ተደማጭነት የላቸው ለምን ከሰሙ ለምንስ እየተጠሉ መጡ የሚል ጥያቄ ማንሳቱ ተገቢ ይሆናል መልሱ እነዚህ ቡድኖች በቀጥታ ጸረ ዴሞክራሲ ጸረ አገር ጸረ ህዝብና ጸረ ሰላም በመሆናቸው መሆኑን ለመናገርና ከድብዳሜ ለመድረስ ነብይነትን አይጠይቅም የያፓው ተውልድ ጥያቄዎች መሰረታቸው ህዝባዊነት አለው የሀገርን ህልውና አስተባባቂዎች ናቸው በዜጎች መካከል እኩልነት ማስፈኛ መሳሪያዎችም ናቸው በሀገራችን ዘላቂ ሰላምን ማስፈኛ መሳሪያዎቻችንም ናቸው በዚህም ጥያቄዎቻቸው የተውልድ ድንበር ተሻጋሪዎች ነበሩ በመሆኑም ለዛሬው ተውልድም መታገያ ጥያቄዎች ናቸው ለምን ከተባለም ዴሞክራሲያዊ በመሆናቸው ብቻ አጭሩ ምላሽ ነው ከተማሪው እንቅስቃሴው ሲወጡ ሁሉ ባንድ ቅርጫት የሚቀመጡ ሳይሆኑ ለየቀላቸው የተሰለፉ እንደነበር መዘንጋት ስህተት ነው ዴሞክራሲያዊና ጸረ ዴሞክራሲ በመሆናቸው ይለያያሉ ለሀገር ሉዓላዊነትና አንድነት በጽናት ቆሞ መታገል ለያፓ አላማ መቆም ብቻ ሳይሆን የወራሽነትም መግለጫ ነው ያፓ ለዜጎቹ እኩልነትና ነጻነት የታገለና ዛሬም እየታገለ ያለ የፍትህ አርበኛ ነውና ለሀገራችን ዜጎች እኩልነት መታገል የያፓ ራዕይን መከተል ነው ለሀገራችን ውስብስብ ፖለቲካዊ ኢኮኖሚያዊ ማህበራዊና ባህላዊ ችግሮችን ለመፍታት የዴሞክራሲ ስርዓትን በሀገራችን ያለምንም ማንገራገር ቀቡልነት እንዲኖረው በጽናት መታገል የያፓ አላማና ግብ ማንሳት ብቻ ሳይሆን የሀገራችን ብቸኛው መፍትሄ በመሆኑ ለዚህ መቆምና መታገል የያፓን ማጠንከር ነው በሀገራችን ለረጅም ዓመታት ህዝብ የታገለለትና መስዋዕትነትን የከፈለው ለዴሞክራሲ ስርዓት እውን መሆን ነበር ዛሬም ነው የዚህ ስርዓት ትግበራ እውን መሆን የሚችለው ሁሉን አሳታፊ የሆነ የሽግግር መንግስት ሲቋቋም ብቻ መሆኑ ለድርድር የሚቀርብ ጉዳይ አይደለም ለዚህ እውን መሆን የአፓ ታግሏል አታግሏል ዛሬም እየታገለ ነው የሽግግር መንግስት እንዲቋቋም ትግሉን መቀጠልና ማፋፋም የአፓ አላማ ለሀገር ዘብ ከመቆም ይቆጠራልና ትግሉን እናፋፈም እናቸንፋለን ሲሉ ጥበቡ አቸናፊ ከድሬዳዋ ደብዳቤያቸውን አጠናቀዋል አንባችችን በማስከተል የምናሰማው ሰላም በየነ በእግዚአብሔር መልክ በፌስቡክ ያስተላለፉትን መልእክት ነው የለገጣፎ ሰቆቃ ትረገው እንባህን ተውቻለው ወገኔ ነቃበር ከንቅልፍ ሳትባንን እንደኔ ስቃይ ቀጣይ ነው የሌለው ውሳኔ ዘረኝነት ነክሷል ከፍቶ እንደወያኔ በመጽሐፍ ቁልቁሉ ቃል ኪዳን ሰጠውህ በፍቅር ሰበካ ተመርዞ ልብህ ተረድተው መደመር መሆኑን ምኞትህ በኢትዮጵያዊነት ሱስ እያቁለጨለጩህ ላኩልህ ቡልዶዘር ገደል ሊጨምሩህ እንደ ወዳም በሬ ሳርሳሩን እያየን የቡራዩ ሮሮ ትምህርት ሳይሆነን ለቂሊንጦ ሸገር ስትገብር ልጆቿን በርካሽ ድለላ አልፈን እንዳልገባን የለገጣፎን ግፍ ልንመሰክር በቃን ስናቆላምጠው ብለን የጋራችን የዘመኑ ሙሴ የሚል ስም አውጥተን ከሀገር ሱሰኝነት በጥብቋ ቆራኝቶን እንዴት ከመቅጽበት ከዳን መመኪያችን አዲስ አበባችን ታስቦ እንድትለማ መስሎ እንደፋቀናው እስካምቦ ከተማ ቸኩሎ ለማምጣት ያንተከለ ኡማ ተንኮል ኖሯል ለካስ ያልወጣ አደባባይ ተጋልጧል ጭካኔው በለገጣፎ ላይ ፊቱን ሲያዞር መሪው እያየ እንደማያይ ህሊናው ሳይወቅሰው በእናቶች ስቃይ በወያኔ ሴራ ያልተዘናጉብሽ ከእንግዲህ ባዶ ቃል የማይደለልብሽ ከዘረኛ ትቢት የሚንከባከቡሽ ታሪክ ከላሾችን እጅ የሚያስነሱልሽ አትደንግጭ ሸገር ነክተዋል ልጆችሽ ተነስ ያገሬ ሰው ቆንጨራውን መስከት ተደራጀ ተማከረ ተሳሰር በህብረት ልብህ ሳይሸበር በጠባቦች እብሪት ከደቡብ ጽንፈኛው ከሰሜን ህዋሃት አድን ወገንህን ከማይቀረው እልቂት ሰላም በየነ ምናፍሬ ፍቅር መጀመሪያ ወርቴ አድማጮቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይተካለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Thank you.